ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይት ስቴትስ ፕሬዝዳንታዊ ምርጫ ሂደት የሪፐብሊካን ፓርቲ ጉባኤ ዛሬ በክሊቭላንድ ከተማ ተከፈተ።
በነገራችን ላይ ሰሎሞን አባተ በስፍራው ይገኛል። ስልክ አልቀናንም እንጂ በቀጥታ አጀማመሩን ይገልጥልን ነበረ። ለማንኛውም ይህን በዩናይትድ ስቴትስ ኦሃዮ ክሊቭላንድ የተጀመረውን የሪፐብሊካን ጠቅላላ ጉባኤ የፓርቲውን ተወካይ የፕሬዝዳንት እጩ የሚወስኑበት ጉባኤ ሰለሞን አባተ ከስፍራው እንዲገባ እየሞከር ነው በስልክ። ሰለሞን ትገብ ትሰማናለህ?
እንደምን አመሸህ።
እንዴት ነው አጀማመሩ? ባጭሩ በኋላ ትመለሳለህ።
አጀማመሩ በጣም ደማቅ ነው። አዲሱ ከመላ ዩናይትድ ስቴትስ የተሰበሰቡ የሪፐብሊካን ፓርቲው መሪዎች ናቸው የተገኙት። ልዑካን ናቸው ከየወረዳው የመጡ ከአምሳውም ግዛቶችና ከተለያዩ የዩናይትድ ስቴትስ
በጣም ጥሩ ነው
ግዛቶች ማለት ነው።
በጣም ጥሩ ነው። ለበኋላ አስተርፍ፣ በኋላ ትመለሳለህ፣ በሰፊው ትዘግብልናለህ። አሉላ ቀጥል።
በቀጥታ ወደ ስፍራ የሚወስደን ቀደም ብላችሁ የሰማችሁትን ጨምሮ ዘገባ በዕለቱ አብይ ርዕስ ይቀርባል። ሌሎችም ከዓለም ዙሪያ የተጠናቀሩ በርከት ያሉ ዘገባዎች ይኖሩናል።
ጤና ይስጥልና አድማጮች፣ እንደምን አምሽታችኋል። የዛሬ ሰኞ ሐምሌ 11 2008 ዓ.ም አስተናጋጆቻችሁ
አሉላ ከበደና
አዲሱ አበበ፣ አቀናባሪው ንጉሡ ታምሬ፣ ስርጭት መሐንዲሱን በቦታው ተሰይሟል። በቅድሚያ ግን የምሽቱን ዜና እናሰማለን። የሪፐብሊካን ፓርቲው ጉባኤ ክሊቭላንድ ኦሃዮ ውስጥ ዛሬ ሰኞ ማምሻው ላይ ተጀምሯል። ቀደም ሲል ሰሎሞን ከስፍራው እንደገለጠልን በሳምንቱ መጨረሻ ገደማም ዶናልድ ትራምፕ ኦፊሴላዊ የፓርቲው እጩ ተወዳዳሪ መሆናቸውን ይፋ ያደርጋል ተብሎ ይጠበቃል። ዶናልድ ትራምፕም ምክትል ፕሬዚዳንታቸው እንዲሆኑ የመረጧቸውን የኢንዲያናውን ገዢ ማይክ ፔንሰንን በኦፊሴል ለፓርቲያቸው ያስተዋውቃሉ ተብሏል። ዛሬ ከጉባኤው ኦፊሴላዊ የመክፈቻ ስነስርዓት አስቀድሞ የተለያዩ ክንውኖች እየተካሄዱ ናቸው። ተስፋ አለን በኋላ ሰሎሞን ይገልጥልናል። የጉባኤው የዛሬ ዋና ትኩረትም በብሔራዊ ደህንነትና በኢሚግሬሽን ጉዳዮች ላይ እንደሚሆን ታውቋል። ደጋግመን እንደገለጥነው ሰሎሞን በዕለቱ አብይ ርዕስ ይመጣና አጠር ያለ ሰፋ ያለ ዝርዝር ያቀርብልናል።
የደቡብ ሱዳን ፕሬዚዳንት የሳልቫኪርና የተቃዋሚ ምክትል ፕሬዚዳንት የሪክ ማቻር ታማኝ ወታደሮች ዋና ከተማዋን ጁባን ለቀው እንዲወጡና የክልሉ ሰላም አስከባሪ ሰራዊት እንዲተካ የምስራቅ አፍሪካው ክልላዊ ቡድን ኢጋድ ጥሪ ያቀረበ። የኡጋንዳ ውጭ ጉዳዮች ኃላፊ ሄንሪ ኦኬሎ ኦሪየም ሲናገሩ ኪጋሊ ውስጥ የተሰበሰበው የኢጋድ ፕላስ ጉባኤ የተመድ ዋና ጸሐፊ ባንኪሙን ባቀረቡት ሀሳብ መሰረት ደቡብ ሱዳን የሚገኘውን የድርጅቱን ሰላም ጥበቃ ተልዕኮ ማጠናከር አስፈላጊ ሆኗል ብለዋል። ዋና ጸሐፊው ዛሬ በደቡብ ሱዳን ጉዳይ ላይ ባደረጉት ስብሰባ ናይሮቢ ላይ የደረሰበትን ስምምነት እንዲጠናከር ይበልጡን ግን ጁባን ነጻ ቀጠና በማድረጉ ላይ ትኩረት እንደተደረገ አመልክተዋል።
በሶማሊያ የራስ ገዝ አስተዳደር በሶማሌላንድ ወታደሮችና በፌዴራሉ መንግስት ስር በሆነችው በፑንትላንድ ሰራዊት መካከል ግጭት ተቀስቅሷል። ግጭቱ ዛሬ ሰኞ የተቀሰቀሰው በተቀናቃኞቹ ይዞታ ስር ከሆኑት በአንደኛው ማለትም በሳንጋ ክልል ድሃር ከተማ ውስጥ መሆኑም ታውቋል። ግጭቱን በመጀመር ረገድ ሁለቱም ማለትም ፑንትላንድም ሶማሌላንድም እርስ በርስ ይወነጃጀላሉ። የሶማሌላንድ የመከላከያ ሚኒስትር አህመድ ሃጂ አሊ ለቪኦኤ ሶማሌኛ አገልግሎት ሲናገሩ የፑንትላንድ ወታደሮች በጀመሩት በዚህ ውጊያ ምንም እንኳ አንድ ወታደር ቢሞትብንም በውጤቱ ግን የበላይነትን ተቀዳጅተናል ይላሉ። የፑንትላንድ ምክትል የፖሊስ ኃላፊ ኮሎኔል ጃማ ሳሃርዲድ በበኩላቸው አንድ ወታደር ሞቶ ሌላ አንድ እንደቆሰለባቸው ገልጠው ሰራዊታቸው ግን አምስት የሶማሌላንድ ወታደሮችን እንደገደለ ተናግረዋል። ሁለቱም ወገኖች ደረሰብን ወይም አደረስን ስለሚሉት ነገር ከሌላ ነጻ ምንጭ የተገኘ ማረጋገጫ የለም።
አራት የኬንያ የፖሊስ መኮንኖች በነፍስ ግድያ ወንጀል መከሰሳቸውን በኬንያ የህግ ማህበረሰብ ፕሬዚዳንት አይዛቅ ኦኬሮ አስታወቁ። ፖሊሶቹ የሰብአዊ መብት ጥበቃ የህግ ባለሙያን ዊሊ ኬልማኒን ጨምሮ ደንበኛቸው ጆሴፍ ዋታን ዋንዳንና አሽከርካሪያቸውን ጆሴፍ ሙሩኒን ነው የገደሉት። የኬንያው የህግ ማህበረሰብ ፕሬዚዳንት አይዛቅ ኦኬሮ ቡድናቸው ጉዳዩን በከፍተኛ ደረጃ የተከታተለው እንደሆነ ተናግረዋል። ይሄ ለእኛ የተለየ ትርጉም አለው፣ ምክንያቱም በዚህ ግድያ አንድ የእኛን የህግ ባለሙያ አባል ያጣንበት ስለሆነ ነው። ከዚህም አኳያ የህግ ባለሙያ ማህበራችን ለአደጋ መጋለጡን እናያለን ያሉት ሶስቱ ሰለባዎች ኪማኒ፣ ሙዋንዳና ሙሪ የተጠለፉት እንደ አውሮፓውያን የዘመን አቆጣጠር ባለፈው ወር ሰኔ 23 ቀን ከፍርድ ቤት ሲመለሱ መሆኑም ታውቋል።
የቀድሞ የአንድነት ለፍትህና ለዲሞክራሲ አመራር አባል ሀብታሙ አያሌ ወደ ውጭ ሀገር ሄዶ ሊታከም የሚያስችለውን ማስረጃ ዛሬ እንዳገኘ የቅርብ ቤተሰብ ምንጮች ተናገሩ። ሕክምናው በዘገየ መጠን በሽታው ወደ ሌላ ደረጃ ሊያድግ እንደሚችልና ለሕክምናም እጅግ አስቸጋሪ እንደሚሆን ሐኪሞች መናገራቸውን የቤተሰቡ ምንጮች ተናግረዋል። መለስካቸዋማ ዝርዝሩን ከአዲስ አበባ ልኮልናል።
አቶ ሀብታሙ አያሌው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቀደም ሲል ካቀረበው የሐኪም ማስረጃ በተጨማሪ የሕክምና ቦርድ አባላት የፈረሙበትና ታማሚው በግድ ወደ ውጭ ወጥቶ መታከም እንዳለበት የሚያረጋግጥ ማስረጃ እንዲያቀርብ በሰጠው ትዕዛዝ መሠረት ይህን ማስረጃ ዛሬ ማግኘቱን የቅርብ ጓደኛው አቶ ዳንኤል ሽበሽና ቤተሰቡ ለቪኦኤ አስታውቀዋል። ካለፈው ሳምንት ጀምሮ በዚህ ማስረጃ ላይ እንዲፈርሙ ከቦርዱ አባላት መካከል ሲጠበቁ የነበሩት አንዱ ሐኪም ዛሬ ፊርማቸውን አስፍረዋል። አቶ ዳንኤል ሐኪሙን ጠቅሰው እንዳብራሩት አቶ ሀብታሙ ተፈላጊውን ሕክምና ሳያገኝ እስከ ዛሬ መቆየቱ ከፍተኛ አደጋ ሊኖረው እንደሚችል፣ የያዘውን በሽታ ደረጃው ከፍ ሊልና የትም ቢሄድ በሕክምና ሊረዳ ወደማይችልበት ደረጃ ሊደርስ እንደሚችል ገልጸዋል። የአቶ ሀብታሙ ቤተሰብ የቦርዱን አባላት ፊርማ ካሟሉ በኋላ ዛሬ ይህንኑ ማስረጃ ለጠቅላይ ፍርድ ቤቱ አቅርበዋል። በነገ ዕለት ከመዝገቡ ጋር ተያይዞ ለዳኞች እንደሚቀርብም ከመዝገብ ቤት እንደተነገራቸው የቤተሰቡ አባላት ተናግረዋል። የቀድሞው የአንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው የዛሬ ሁለት ዓመት ግድም የፌዴራሉ አቃቢ ሕግ ከሌሎች ዘጠኝ ተከሳሾች ጋር በሽብር ድርጊት ጠርጥሬዋለሁ ብሎ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶበት ነበረ። ክሱን ሲመረምር የቆየው ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን አቶ ሀብታሙን ጨምሮ አምስት ተጠርጣሪዎችን የአቃቢ ሕግን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ አይዘነጋም። ከእነዚህ መካከል አራቱ ተጠርጣሪዎች የሶስት የተለያዩ ተቃዋሚ ፓርቲዎች የአመራር አባላት የነበሩ ሲሆኑ አንደኛው ተጠርጣሪ ግን የየትኛውን ፓርቲ አባል እንዳልነበሩ ይታወቃል። ይሁንና አቃቢ ሕግ በከፍተኛው ፍርድ ቤት ብይን ቅር በመሰኘት ይግባኝ ስላለ በአቶ ሀብታሙ አያሌው ላይ የጉዞ እግድ እንደተጣለበት ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቱርክ የመፈንቅለ መንግሥት ሙከራ የተሳተፉትን ለፍርድ ማቅረቡ ተገቢ መሆኑን ዛሬ ሰኞ የገለጹት የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሕግና ስነ ስርዓትን ለማስከበር በመንግሥት የሚወሰደው እርምጃ ግን ክልሉን እንዳያልፍ አስጠንቅቀዋል። ብራስልስ ውስጥ ከአውሮፓ ህብረቱ አቻቸው ጋር ከተገናኙ በኋላ ጋዜጣዊ መግለጫ የሰጡት ኬሪ ሙሉ በሙሉ ከተመረጠው የቱርክ አመራር ጎንነን ብለው ሲያበቁ መንግስት የሚወስደው የሥነ ሥርዓት ማስከበር እርምጃ ግን በተረጋጋ ሁኔታ እንዲካሄድ ያሳሰቡት። ይህ በእንዲህ እንዳለ የቱርክ መንግስታዊ ዜና አውታር አናዶሉ እንደዘገበው ካለፈው አርብ የመፈንቅለ መንግስት ሙከራ ወዲህ ወደ 8777 ወታደሮች ከስራ ተሰናብተዋል። 6000 ያህል የፍርድ ቤትና የወታደራዊ ክፍል አባላት በቁጥጥር ስር ውለዋል። የአውሮፓ ህብረቷ የውጭ ፖሊሲ ኃላፊ ፍሬድሪካ ሞጌሪኒ በበኩላቸው የአገሪቱን ደህንነት ለማስጠበቅ የህግ የበላይነት መከበር ይኖርበታል ብለዋል። ኃላፊዋ ዛሬ ሰኞ ይህን የተናገሩት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከሚካሄድበት ከብራስልስ ነው።
በመጨረሻም በደቡባዊ የዩናይትድ ስቴትስ ሉዚያና ግዛት ባተን ሩዥ ከተማ ውስጥ ትናንት እሁድ ሶስት የፖሊስ መኮንኖችን ገድሎ ሌሎች ሶስት ያቆሰለው ታጣቂ ቀድሞ የባህር ኃይል አባል ነበር ተባለ። ወታደራዊ ባለሥልጣናት እንደገለጡት 29ኛ የልደት በዓሉን በማክበር ላይ የነበረው ጋቪን ሎንግ በሚዙሪ ክፍለ ግዛት ካንሳስ ከተማ ነዋሪ ሲሆን ጥቃቱን በፈጸመበት ወቅት ጨምበል አጥልቆ ነበር። ሎንግ እንደ አውሮፓ አቆጣጠር ከ2005 እስከ 2010 የባህር ኃይል አባል ሆኖ ከማገልገሉም በላይ ከ2008 እስከ 2009 ዓመተ ምህረት ባለው ጊዜ ደግሞ ወደ ኢራቅ ለግዳጅ ተልኮ እንደነበርም ታውቋል። አርማጮች ለሰዓቱ ያለን ዜና በዚህ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው የዛሬ ሰኞ ሐምሌ 11 2008 ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በምሽቱ ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮች ይዘናል። አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው እንወሰዳቸው። ክሊቭላንድ ኦሃዮ።
በዩናይት ስቴትስ ፕሬዚዳንታዊ ምርጫ ሂደት የሪፐብሊካን ፓርቲ እጩ ይፋ የሚደረግበት ጉባኤ ዛሬ በመካከለኛ ምዕራብ ዩናይት ስቴትሷ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ ተጀምሯል። ሰለሞን አባተ በስፍራው ይገኛል። ሰለሞን እንደምን ዋልክ?
እንደምን ዋልክ አሉላ? እንደምንድናችሁላችሁም?
እንግዲህ የጉባኤውን መክፈቻ ጨምሮ እስኪ ድባቡን፣ ዝግጅቱ ምን እንደሚመስል አስጨብጠን። ምን ይመስላል ያለህበት ቦታ?
አሉላ፣ ልክ ነህ። አሁን እንደገለጽከው ከጥቂት ደቂቃዎች በፊት የሪፐብሊካን ፓርቲው ጉባኤ በይፋ ተጀምሯል። ድባቡ ሞቅ ያለ ነው በአሁኑ ጊዜ የምንመለከተው። ምናልባት ይህንኑ ዝግጅት የመክፈቻውን ስነ ስርዓትና አሁን እየተነጋገርን ባለንበት ሰዓት በፌስቡክም እያስተላለፍኩኝ ስለሆነ አድማጮቻችን እንደዚሁ ሊከታተሉ ይችላሉ። ብዙ ድምቀት ያለው ነው። ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች የተሰበሰቡ የሪፐብሊካን ፓርቲው መሪዎች ልዑካን ናቸው እዚህ ተሰብስበው ያሉት እና ደመቅ ያለ ስነ ስርዓት ነው አሁን እያየሁኝ ያለሁት።
መልካም። በፕሬዚዳንታዊ ውድድሩ ፓርቲያቸው ወክለው የሚቀርቡት እጩ ተወዳዳሪ ማንነትን ጨምሮ ለየት ያለ ምናልባትም ያልተለመደ የሚባል ጉባኤ ነው። አንዱም ጎላ ብሎ የወጣው የጸጥታ ጉዳይ ነው እና የጸጥታ ጥበቃው ምን ይመስላል? እስኪ በአጭሩ የጸጥታውን ሁኔታ በሚመለከት ዝግጅቱንም ሆነ በተለየ ሁኔታ የሚታዩ ነገሮችን አስይዘን።
አሉላ፣ ይሄ ጉባኤ ለየት ያለ ነው። በእርግጥም አዲስ አይነት ተፎካካሪ የቀረበበት በልጦ የወጣበት ጉባኤ ነው። የሪፐብሊካን ፓርቲው ዋልታዎች የሚባሉ መሪዎች፣ አንጋፋ የሆኑ የሪፐብሊካን ፓርቲው ሰዎች በውድድር ወደኋላ ቀርተው በቅርቡ የሪፐብሊካን ፓርቲውን የተቀላቀሉ ነጋዴ ዶናልድ ትራምፕ ያንን ውድድር አሸንፈው ለእጩነት የቀረቡበት ጉባኤ ነው። እኚህ እጩ ደግሞ በተለይ ብዙውን አሜሪካውያን የሪፐብሊካን ፓርቲውን ሰዎች አንቀሳቅሰው ለማሸነፍ የደረሱበት ጉባኤ ነው አሁን እያየን ያለ ነው። ዶናልድ ትራምፕ ራሳቸውና ደጋፊዎቻቸው ወደ 3 ሚሊዮን የሚደርሱ አዳዲስ የሪፐብሊካን ፓርቲ ምልምሎችን ስበናል፣ አስገብተናል ብለው እየፎከሩበት ያሉ ጉባኤ ነው። ዶናልድ ትራምፕ በውስጣቸው በራሱ በሪፐብሊካን ፓርቲ ውስጥ ብዙ ተቃውሞ ተነስቶባቸው ቆይተው እንደነበረ እናስታውሳለን። ጨርሶ ትራምፕ ወይም ኔቨር ትራምፕ፣ ትራምፕ መሆን የለባቸውም የሚል ንቅናቄ እስካሁን ድረስ እንዳለ እናውቃለን። በዚህ ሁኔታ ውስጥ እየተካሄደ ያለ የሪፐብሊካን ፓርቲ ጉባኤ ነው እና በተለይ ደግሞ ሰሞኑን የምናያቸው ጤናማ ያልሆኑ የፖሊስና የዩናይትድ ስቴትስ የጥቁር አሜሪካውያን ግንኙነት አገር ሽቶ ባለበት ሁኔታ ላይ ነው። ሀገሪቱ ሀዘን ላይ ባለችበት ሁኔታ ላይ የሚካሄድ ጉባኤ ነው ይሄ የሪፐብሊካን ፓርቲው ጉባኤ። ወደ አነሳህልኝ የጸጥታ ጉዳይ እንመለስና በዩናይትድ ስቴትስ የመሳሪያ መያዝ፣ በግለሰቦች እጅ የመያዝ ነገር ትልቁ አነጋጋሪ ነገር ነው በአሁኑ ጊዜ አሜሪካ ውስጥ። አሜሪካ ውስጥ በጦር ግንባሮቿ ካጣቻቸው ሰዎች የበለጡ ሰዎችን በራሷ ዜጎች ውስጥ በሚፈጠሩ ነፍስ ግድያዎች ታጣለች ተብሎ ነው የሚነገረው በአሃዛዊ መረጃዎች የሚጠቁሙት እስካሁን ድረስ ባለው ሁኔታ። እንደ ፕሬዚደንት ባራክ ኦባማ አይነት መሪዎች እና በዲሞክራቶቹ ወገን ያሉ እንደነ ሂለሪ ክሊንተን፣ በርኒ ሳንደርስን የመሳሰሉ ሰዎች በመሳሪያ ሽያጭ ላይ ቁጥጥር ሊደረግ ይገባል ብለው ሲከራከሩ፣ በሌላ ወገን እነ ዶናልድ ትራምፕ እና የሪፐብሊካን ፓርቲው መሪዎች እንደዚህ አይነት ቁጥጥር ሊደረግ አይገባም፣ ህገ መንግስታዊ መብት ነው ብለው የሚከራከሩበት ሁኔታ ነው ያለው። እና በዚህ ሁኔታ ውስጥ ነው እንግዲህ ሰሞኑን በሉዊዚያና በቴክሳስ እያየን ያለ ነው በሚኒሶታ ስና የቆየው የመገዳደል ሁኔታዎች የተፈጠሩት በፖሊስ አባላትና በጥቁሮች መካከል። በዚህም ምክንያት ይመስለኛል እቺ ኦሃዮ የምትባለው ግዛት ይሄንን ሁለተኛውን የህገ መንግስቱን ማሻሻያ አጥብቃ የያዘች መሳሪያ በግለሰቦች እጅ መያዝ አለበት ብላ የምትከራከርና ነጻነቱንም የሰጠች ክፍለ ግዛት በመሆኗ ምክንያት ይሄ ጉባኤ ሲካሄድ፣ የሪፐብሊካን ፓርቲው ጉባኤ፣ ብዙ ተቃውሞዎችና ድጋፎች በከተማይቱ ውስጥ ይካሄዳሉ። አንዱም የመሳሪያ ጉዳይ ነው። ብሔራዊ የነፍጥ ማህበር ወይም ናሽናል ራይፍል አሶሲዬሽን የሚባለው ድርጅት እጩውን ዶናልድ ትራምፕን ቀድመው ካጸደቁ ማህበራት አንዱ ነው እና ብዙ የመሳሪያ ደጋፊዎችም እንደዚሁ ይደግፏቸዋል ዶናልድ ትራምፕን። በዚህ ምክንያት እሳቸውን የሚደግፉ ሰዎች መሳሪያ ታጥቀው የተቀባበሉ መሳሪያዎችን ታጥቀው ይወጣሉ ተብሎ ነው በተቃውሞውም በድጋፍም ወገን የሚታሰበው። እና ምናልባት የጸጥታ መደፍረስ ችግርም ሊኖር ይችላል የሚል ብዙ ስጋት አንዣቧል በዚህ አካባቢ። በመሆኑም ከክሊቭላንድ እና ከአካባቢዋ ካሉ ወረዳዎች የተጠሩ ወደ 5000 ፖሊሶች አጥለቅልቀዋታል ከተማይቱን፣ እነሱ ራሳቸው እንደተናገሩት ማለት ነው። በኦሃዮ የአስቸኳይ ጊዜ ሁኔታ እንዲታወጅ የፖሊስ አዛዡ ጠይቀዋቸው ነበረ ገዢውን ጆን ኬሲክን። ጆን ኬሲክ ይሄ ስልጣን የለኝም፣ ፌዴራል መብቶችንም የዚህ የግዛቱንም መብቶች ህገ መንግስታዊ መብቶች ሊያስቆም የሚችል ስልጣን የለኝም ብለው የፖሊስ አዛዡን አሻፈረኝ ብለዋል፣ እምቢ ብለዋል። እና ከዛ በተጨማሪ ግን የሀገር ውስጥ ጉዳዮች የዩናይትድ ስቴትስ የሀገር ውስጥ ጉዳዮች ሚኒስትር እና የጸጥታ የምስጢር አገልግሎት ኃላፊው ዳይሬክተሩ ለማንኛውም ሁኔታ ዝግጁ ነን ብለዋል፣ መግለጫ ሰጥተዋል ትናንትና። ይሄ ዝግጁነት ምናልባት ጅምላ ገዳይ ቢነሳ በአካባቢው ቢታይ ወይም አልሞ ተኳሽ ቢፈጠር ትልልቅ ሰላማዊ ሰልፎች፣ ትንንሽ ሰላማዊ ሰልፎች፣ የጤና አገልግሎቶች ቢያስፈልጉ ለሁሉም ዝግጁ ነን ብለው ዋስትና ሰጥተዋል። እነዚህ የመሳሪያ ተቃዋሚዎች አንድ ትልቅ ሰልፍ እንዲደረግ ትናንትና ጠርተው ነበር እዚህ በጉባኤ ማዕከሉ አካባቢ። ነገር ግን ያ ስብሰባቸው ከሽፎባቸዋል ነው የተባለው። አንድ ብቻ 45 ካሊበር ሽጉጥ ከነ ዝናሩ የታጠቀ ሰው እና አንድ አሮጌ
ከሰለሞን ጋር መስመራችን ድንገት ተቋረጠ። ሆኖም ታዲያ በየዕለቱ በየቀኑ ምናልባትም በየሰዓቱ የሚካሄዱትን ሁኔታዎች የተከታተለ ያቀርብልናል። ይህ ታዲያ በፌስቡክ በቀጥታ ከሚተላለፈው የቀጥታ ከስፍራው የሚተላለፈው ስርጭታችን በተጨማሪ ነው። አድማጮች፣ ዘገባችን ይቀጥላል። አሁን ወደ ዕለቱ
በነገራችን ላይ አሁን ሲናገር የቀረውና ጠቃሚ ነጥብ ካለ መልሰን እንደውለታለን
እናመጣዋለን። ወደሚቀጥለው እንለፍ። አዲስ
የዩናይትድ ስቴትስ ምክትል ፕሬዚዳንት ባለቤት ጂል ባይደን በአዲስ አበባ የሚገኘውን የዓለም አቀፉን የፍልሰተኞች ድርጅት ማለትም አይኦኤምን የማቆያ ማዕከል ጎብኝተዋል። በኢትዮጵያ ከሚገኙት የጎረቤት አገሮች ስደተኞች የሆኑ ብዙ ሺህ የሚሆኑ ባለፉት ዓመታት ወደ ዩናይትድ ስቴትስ መግባታቸውን የገለጡት የድርጅቱ ባለሥልጣናት ምስጋናም አቅርበዋል። እስክንድር ፍሬው ነው ከአዲስ አበባ ዝርዝሩን የላከልን።
የአራት ዓመት ልጇን ይዛ ላለፉት ስድስት ዓመታት በሽመልባ የስደተኞች ካምፕ የቆየችው ኤርትራዊቷ ወጣት ሰንበቱ ቡራቱ ዛሬ በተስፋ ተሞልታለች። ያሳለፈችውን አሳልፋ አስቸጋሪውን ጊዜም ተሻግራ እነሆ ተቀባይ አገር አግኝታለች። ዩናይትድ ስቴትስ በዚህ ዓመት ከምትቀበላቸው ዕድለኞች አንዷ እርሷ ናት። ባለም አቀፉ የፍልሰተኞች ተቋም IOM የአዲስ አበባ ማቆያ የምትገኘው በዚህ ምክንያት ነው። ከኤርትራ ለምን እንደወጣች በመጀመር ባስተርጓሚ ስሜቷን አካፍላኛለች።
መጀመሪያ ማለት ጓለ ጊዜ ስራ ስለዘይ ነበርና ህዋቴ ነው ማለት ምሳይድ ህግዙኒ
ወንድሞቴ ነበር የሚያግዙኝ ልጅን ለማሳደግ እና እዛ በነበረው ሁኔታ ወንድሞቼ ወጡ ጥሩ ሁኔታ ስላልነበረ ከዛ በኋላ እኔን ሊያስሩ ሲፈልጉ እኔም ወጣሁኝ።
ጥሩ ሁኔታ አልነበረም ስቲ ምን ማለት ነው? ወንድሞቼ ወጡ ጥሩ ሁኔታ ስላልነበረ ስቲ
ማለት ግድን ከገልግሉ ለው ገሌለም ተድርና አንምባል ስለዘበሉ ማዕባዬ ገለ ስለነበረ ከግዘን ስለነበረ እሱ ናብዝም ስመጸ በቃ አንው ናይስ ምስደለኝ ወጽ ማለት ወለ ሄዘ
ያው ተድርና አገልግሎት ግቡ ሲባሉ እነሱ ወጡ እና እሱ ነበር የሚያግዘኝ። እሱ ሲወጣ ከዛ በኋላ
ትራንዚት ሴንተር ነው ይሄ መሸጋገሪያ ቦታ ነው የሚባለው ይሄ IOM እና ስንት ጊዜ ቆየሽ እዚህ?
እጅ 4 ማልት ገረለሁ ከብዱ መጽ
አራት ገረለሁ። መቼ ነው የምትሄጂው አሁን ወደ አሜሪካ? የትኛው ስቴት?
ጽባህ ምሽት እዚህ ከሄድ ማለት አትላንታ ይዛቱ አሜሪካውን አትላንታ ይዛቱ
ነገ ማታ ነው የምትሄደው አትላንታ ነው።
ምንድን ነው ውስጥሽ ያለው ስሜት አሜሪካ በመሄድሽ? ምን ለመቀየር ምን ለመለወጥ ምን ለማድረግ ነው ቅድሽ?
አሜሪካ መሄዴ በጣም ህጉስ
በመሄዴ በጣም ደስተኛ ነኝ። ጥሩ ህይወት ነው የምጠብቀው እዛ። በተለይ ልጅ ጥሩ ትምህርት ታገኛለች፣ ጥሩ ህይወት ትኖራለች ብዬ ነው የማስበው። ከዛ በመቀጠል ደግሞ ቤተሰቦቼን እረዳለሁ እዛ ሆኜ ነው የምትለው።
ፍልሰን ሐሰን አብዱላሂ ደግሞ የአልሸባብን ጥቃት ሽሽት ከሶማሊያ የመጣች ስደተኛ ናት። እርሷም እንደዚሁ ወደ ዩናይትድ ስቴትስ ለመሄድ ተዘጋጅታለች። ካስቸጋሪው የሶማሊያ ሁኔታ በመላቀቋ ደስተኛ መሆኗን አጫውታኛለች።
ሶማሊያ ኢዝ አልሸባብስ ዲፊካልትስ ላይፍ ኢን
በሶማሊያ የአልሸባብ ሁኔታ አስቸጋሪ ነው። በዚያ ያለው ነገር ለሴቶች ለወንዶችና ለቤተሰብ ሁሉ አስቸጋሪ ነው ስትል ነው የተናገረችው። እናም የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ዶክተር ጂል ባይደን የጎበኙት እንደዚህ ወደዚያች ሀገር ለመሄድ ዝግጅታቸውን ያጠናቀቁ ስደተኞችን ነው። ስደተኞቹ በዩናይትድ ስቴትስ የሚጠብቃቸውን ሁኔታ በተመለከተ ገለጻ ሲደረግላቸውም ተመልክተዋል። አብረዋቸው በመቀመጥም ታሪካቸውን አዳምጠዋል። ዩናይትድ ስቴትስ ዋነኛዋ የስደተኞች ተቀባይ ሀገር እንደሆነች የገለጹት የዓለም አቀፉ የፍልሰተኞች ድርጅት IOM የአፍሪካ ዳይሬክተር ሎሪ ሴይሞር እስካሁን የሄዱት በርካታ መሆናቸውን ለቪኦኤ አብራርተዋል።
In the last 10 years from Ethiopia 30,000 refugees have been resettled in the United States.
ባለፉት 10 ዓመታት ውስጥ 30,000 የሚሆኑና በኢትዮጵያ የነበሩ የጎረቤት ሀገሮች ስደተኞች ወደ ዩናይትድ ስቴትስ ሄደዋል። እናም ከኢትዮጵያ የሄዱት 30,000 ናቸው። ከመላው ዓለም የሄዱት ግን 85,000 ይሆናሉ። በዚህ ዓመት አፍሪካውያን ከነዚህ ውስጥ 35% ይሆናሉ።
ዩናይትድ ስቴትስ ወደ ግዛቷ ለመግባት መስፈርቱን ከሚያሟሉ ስደተኞች 99% እንደምትቀበል ዳይሬክተሩ አስታውቀዋል። ስደተኞችን ለመደገፍና ለማስፈር የሚደረገውን እንቅስቃሴ በገንዘብ ስትደግፍ መቆየቷን በማስታወስም አመስግነዋል። የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት የዩናይትድ ስቴትስ ምክትል ፕሬዝዳንት ባለቤት ዶክተር ጂል ባይደን ወደ ማላዊ አመርተዋል። ዶክተር ባይደን በአዲስ አበባ ቆይታቸው በአገራቸው መንግስት ድጋፍ በሚካሄድ ስልጠና የተሳተፉ የሁለተኛ ደረጃ ሴት ተማሪዎችን መርቀዋል። በገብረ ክርስቶስ ደስታ ማዕከል በመገኘት ደግሞ ኢትዮ አሜሪካዊቷ ጁሊ ምህረቱ ያቀረበችውን የስዕል ኤግዚቢሽን ተመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ርዕስ ነው የምንሻገረው። 21ኛው ዓለም አቀፍ የኤድስ ጉባኤ ደቡብ አፍሪካ ደርባን ከተማ ላይ ዛሬ ተከፍቷል። ሳይንቲስቶች፣ የመብት ተሟጋቾችና ልዩ ልዩ ባለሙያዎች ለሚዳስሷቸው በርካታ ርዕሰ ጉዳዮች ታዲያ ጉባኤው የሚቆይበት 5 ቀን የሚበቃ አይመስልም እየተባለ ነው። የአሜሪካ ድምጿ አኒታ ፓውል ከደርባን ዘገባ አድርሳናለች። ተሳታፊዎችንም ከስብሰባው ምን ውጤት እንደሚጠብቁ ጠይቃለች። ሰለሞን ክፍሌ ይዞ ቀርቧል።
መከላከል፣ የተሻለ ሕክምና፣ ማኅበራዊ ፍትሕ፣ ምናልባት ደግሞ አንድ ቀን ፈዋሽ መድኃኒት። በ5 ቀን ሁሉንም ርዕስ ለመሸፈን ግን በጣም ብዙ ነው። ዓለም አቀፉ የኤድስ ጉባኤ ለመጀመሪያ ጊዜ አትላንታ ውስጥ እንደ አውሮፓውያን ዘመን አቆጣጠር በ1985 ዓ.ም 2000 ሳይንቲስቶች ከተሰበሰቡ ወዲህ ብዙ ተጉዟል። 21ኛው ጉባኤ ዛሬ በደርበን ደቡብ አፍሪካ ሲከፈት በወረርሽኙ ላይ የሚካሄደው ውጊያ አንድን የጤና ጠንቅ ለማጥፋት ከሚደረግ ትግል በላይ ሆኗል። ትግሉ የማኅበራዊ ለውጥም ለማምጣት ነው። አሁንም ግን ትግሉን በዋናነት የያዘው ሳይንሱ ነው። በቀጣይ ቀናት የሚደረጉ በርካታ ውስብስብ ስብሰባዎችም ትኩረት የሚያደርጉት ከኤችአይቪ ቫይረስ በስተጀርባ ባለው አስቸጋሪው ሳይንሳዊ ምርምር ላይ ነው። ኤድዊን ሳንደርስ እዚህ በዩናይትድ ስቴትስ ቴነሲ ክፍለ ግዛት በሚገኘውና ሌጋሲ ፕሮጀክት በተሰኘው የኤችአይቪ ክትባት መረብ የሚሰሩ የሃይማኖት መሪ ናቸው። በአሁኑ ወቅት በኤድስ ጉባኤ ላይ መገኘት ጠቃሚ ነው ይላሉ።
Well, I think one of the things that is an issue that will translate into something that's significant in terms of our
በበሽታው ላይ በመናካይደው ጦርነት በአብይነት የምናየው ነገር ቢኖር አዳዲስ ስትራቴጂዎች እናቀርባለን። እነዚህ ስትራቴጂዎች የኤድስ መከላያ ክትባት የመስራት ሌሎችም ባዮሜዲካዊ ጤታማ ምላሾች ለማስፋፋት አዲስ እድል የሚፈጥሩ መሆናቸው ነው።
ጉባኤው የሚካሄደው የኤድስ ስርጭትን ለመክታት የተደረጉ ጥናቶች አበረታች መሆናቸውን የሚገልጹ አዎንታዊ የሳይንስ ዜናዎች በሚሰሙበት ወቅት ነው። የተባበሩት መንግስታት የኤድስ መከላከያ ኤጀንሲም ወረርሽኙን እንደ አውሮፓውያን ዘመን አቆጣጠር በ2030 ጨርሶ ለማጥፋት ያለመ አዲስ የአምስት ዓመት እቅድ እንዳለው በቅርቡ ይፋ አድርጓል። 90-90-90 የተባለው እቅዳቸው ያለመውም ከኤችአይቪ ቫይረስ ጋር የሚኖሩ 90% ሰዎች ቫይረሱ በደማቸው ውስጥ በምን ደረጃ ላይ መሆኑን እንዲያውቁ፣ 90% በቫይረሱ የተጠቁ ሰዎች ሕክምና ላይ መሆናቸው እንዲረጋገጥና 90% በሕክምና ላይ ያሉት ደግሞ ቫይረሱ ከመሰራጨት መገታቱን ማሳየት እንዲችሉ ነው። እቅዱ ተግባራዊ ከሆነ 28 ሚሊዮን አዲስ በኤችአይቪ ቫይረስ ሊያዙ የሚችሉ ሰዎችን ይከላከላል። በዓለም ዙሪያ ደግሞ ከኤድስ ጋር በተያያዘ የሚሞቱ 21 ሚሊዮን ሰዎችን ሕይወት ያተርፋል። የዚህ ዓመቱ የኤድስ ጉባኤ በዋናነት ያተኮረው ደግሞ በወጣቱ ላይ ነው። በአሁኑ ጊዜ የአፍሪካ ወጣቶችን ሕይወት በዋናነት የሚቀጥፈው ኤድስ ነው።
ሩዋንዳ ዋና ከተማ ኪጋሌ ውስጥ ሲካሄድ የቆየው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጠናቋል። ከአጀንዳዎቹ መካከል የደቡብ ሱዳን ግጭትና ለህብረቱ ኮሚሽን ሊቀመንበር መረጣ ይገኙባቸዋል። ይሁን እንጂ ለሊቀመንበርነቱ ከቀረቡት እጩዎች መካከል አንዳቸውም አስፈላጊውን 2/3 ብላጫ ድምፅ ባለማግኘታቸው የምርጫው ሂደት ተቋርጧል። ኒክ ሎንግ ከኪጋሊ ያስተላለፈችው ዘገባ አለ፣ ቆንጅታየ ታቀርባለች።
የህብረቱን ሊቀመንበርነት ለመያዝ በእጩነት ከቀረቡት መካከል አንዳቸውም 2/3 አብላጫ ድምፅ እንደማያገኙ በብዙዎች ሲጠበቅ የቆየ ጉዳይ ነው። ከህብረቱ ኮሚሽነሮች አንዱ ማርሻል ደ ፖል ኢኮንጋ ውጤቱ ይኸው እንደነበረም ለጋዜጠኞች አረጋግጠዋል። በድምፅ አሰጣጡ ከተካፈሉት 51 ሀገሮች ውስጥ 28ቱ ድምፅ ተአቅቦ አደረጉ። 23 ድምፅ ሰጡ፣ ነገር ግን 23 አብላጫ አይደለም። ስለዚህ የህብረቱ ደንቦች መከበር ስላለባቸው ምርጫው ዳር አልደረሰም ሲሉ ነው የተደመጡት። በመጀመሪያው ዙር የቦትስዋናው የውጭ ጉዳይ ሚኒስትር ፔለኖሚ ቬንሶን ሞኢቶይ 16 ድምፅ ሲያገኙ የኢኳቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ ኢምባ ሙኮይ 12 ድምፅ አግኝተው በሁለተኛነት ተከትለዋቸዋል። የቀድሞ የዩጋንዳ ምክትል ፕሬዚደንት ስፔሲዮዛ ዋንዲራ ካዚቦይ ደግሞ 11 ድምፅ ብቻ አግኝተው በመጀመሪያው ዙር ከውድድሩ እንዲሰናበቱ ተደርጓል። ይሄ ደግሞ ከአሁን ቀደምም የተደረገ ነው፣ አዲስ ነገር አይደለም ብለዋል ኮሚሽነሩ። ይሄ መጀመሪያ ጊዜ አይደለም። በ2012 ጥር ወር የኮሚሽኑ ሊቀመንበር የነበሩት ዣን ፒንግ የአሁኒቱ ሊቀመንበር ኤንኮሳዛና ላሚኒ ዙማ እስከተመረጡበት እስከ ሰኔ ወር ድረስ እንዲቀጥሉ ተጠይቀው ነበር ሲሉ አስታውሰዋል። በዘገባዎች መሰረት አሁንም ዙማ እንዲቀጥሉ ሳይጠየቁ አይቀሩም፣ ነገር ግን አይቀበሉም። ምክትላቸው ኤራስቱስ ሙዌንቻ በጊዜያዊነት ይረከቧቸው ይሆናል የሚል ወሬ ነው ያለው። አንድ የህብረቱ የህግ አማካሪ እንዳብራሩት የጊዜያዊ ሊቀመንበር ሹመት በህብረቱ የጠቅላላ ጉባኤ ደንብና አሰራርን በሚመለከተው አንቀጽ 12 ውስጥ ሰፍሯል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ለህብረቱ ሊቀመንበርነት በእጩነት በቀረቡት ሰዎች እንዳልተደሰተ በሰፊው ሲወራ ሰንብቷል። ከህብረቱ ኮሚሽነሮች አንዱ ቪንሴንት ኦማሂሌ ይህንን ያስተባብላሉ። ከእጩዎቹ የአንዳንዶቹ የትውልድ ሀገር ዲሞክራሲያዊነት ላይ አንድ ጋዜጠኛ ኮሚሽነሩን ጥያቄ አቅርቦላቸው ነበር።
Can you define democracy for me? Because you say candidates from undemocratic countries. I don't know what you mean. They are members of the African Union.
ዲሞክራሲ ስትል ምን ማለትህ ነው? ዲሞክራሲያዊ ካልሆኑ ሀገሮች የመጡ እጩዎች ስትል ምን እንደምታወራ አይገባኝም። ሁሉም የአፍሪካ ህብረት አባሎች ናቸው። እጩ ማቅረብ ለሁሉም አባል ሀገሮች ክፍት ነው።
የኪጋሊው ጉባኤ ከወሰዳቸው ህብረቱን ለማጠናከር የታለሙ በርካታ እርምጃዎች መካከል ለህብረቱ ገቢ የሚሆን ግብር በአህጉር ደረጃ ለማስከፈልና አህጉር አቀፍ ፓስፖርት ለመጀመር መስማማቱ ነው። ወደ ደቡብ ሱዳን ሰላም አስከባሪዎችን እንደሚያዘምትም አምሽቶ ይፋ ያደርግ ይሆናል ተብሎ እየተጠበቀ ነው።
ተከታዩ የመጽሔት ርዕስ ደግሞ ወደ ኬንያ ይወስደናል። 14ኛው የተባበሩት መንግስታት የንግድና እድገት ጉባኤ በናይሮቢ በመካሄድ ላይ ይገኛል። የተባበሩት መንግስታት ዋና ጸሐፊ ባንኪሙንን ጨምሮ በርካታ የዓለም መሪዎች በጉባኤው ላይ መገኘታቸውም ተዘግቧል። ትላንት ጉባኤውን ሲከፍቱ ታዲያ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባሰሙት ንግግራቸው ንግድ ቴክኖሎጂንና መዋለ ንዋይ ፍሰትን በትክክለኛው መሪ ተግባር ላይ ካዋል ሁሉም ዜጋ ተጠቃሚ የሚሆንበት እድገት ይገኛል ብለዋል። በጉባኤው መክፈቻ ሌላ ንግግር ያሰሙት የኬንያው ፕሬዝዳንት ኡሁሩ ኬንያታ በበኩላቸው አገሮች የነጻ የንግድ ቀጠና ስምምነትን ወደ ተግባር እንዲለውጡ መልእክታቸውን አስተላልፈዋል። ገልሞ ዳዊት ነው ከናይሮቢ ተከታዩን ያጠናቀረልን።
ለስድስት ቀናት የሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ የዓለም ኢኮኖሚ እድገት ቀጣይነት ላይ በማትኮር እየተወያየ ሲሆን በተለይ የልማት ፖሊሲ አፈጻጸም አሁን ለተከሰተው የዓለም እድገት ወደ ኋላ መጓተት ሰበብ ነው ሲል ገልጿል። ጉባኤው በትላንትናው ዕለት ሲከፈት የመክፈቻ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የዓለም መሪዎች በአሁኑ ወቅት እየዘገመ የመጣውን የዓለም ኢኮኖሚ እድገትን እንደገና ለማጎልበት የሀገሮች ፖሊሲ አውጪዎች ሁሉንም ዜጋ ተጠቃሚ ለማድረግ የታቀደውን የቀጣይ ልማት ግብ ወይንም በእንግሊዝኛ ሰስቴይነብል ዴቨሎፕመንት ጎልን መተግበር እንዳለባቸው አሳስበዋል።
The SDGs represent the change we need to restore people's trust in the global economy. The SDGs represent
የቀጣይ ልማት ግብ እቅድ እኛ ወደ ቦታው ለመመለስ እየሰራን ስላለው ሰዎች በእውነት በዓለም እድገት ላይ መተማመን ይኖራቸው ዘንድ በተጨባጭ የማሳየት ስራን ይወከላል። የቀጣይ ልማት ግብ ብዙ እድሎችን የያዘ ነው። ንግድ፣ ኢንቨስትመንት እና ቴክኖሎጂ ድህነትን ለማስቀረት ብዙ የሚጠቅሙ ናቸው። እነዚህን ነገሮች በትክክል በተግባር ላይ ካዋለን በርግጥ ማንም ወደ ኋላ የሚቀር አይኖርም።
ጉባኤው የቀጣይ ልማት ግብ ከተነደፈ ወዲህ ሲካሄድ የመጀመሪያው ሲሆን እንደታቀደው ሀገሮች የዓለም መጣኔ ሀብት እድገት ሁሉንም ዜጋ ባገናዘበ መልኩ እንዲወል ከፈለጉ ይህንን እቅድ በታማኝነት ተግባራዊ ማድረግ እንዳለባቸው በተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ ዋና ጸሐፊው ሙሂሳ ኪቱይ ተናግሯል። እስከ አርብ የሚቆየው የተባበሩት መንግስታት ድርጅት የንግድና የእድገት ጉባኤ ከውሳኔ ወደ ትግበራ በሚል ርዕስ በመካሄድ ላይ ሲሆን የተለያዩ ሀገሮች ሚኒስትሮችና መሪዎች በጉባኤው ላይ በመሳተፍ ላይ ናቸው። የጉባኤው አስተናጋጅ ሀገር ኬንያን የሚመሩት ኡሁሩ ኬንያታ በበኩላቸው ያልተተገበረ ውሳኔ ምንም ጥቅም የለውም ሲሉ የቀጣይ ልማት ግብን ሀገሮች በተግባር እንዲያሳዩ ጠይቋል። ፕሬዝዳንቱ አክለውም የአፍሪካ ሀገሮች የነጻ የንግድ ቀጠና ስምምነቶችን በማጠናከር የጋራ የሆነ የኢኮኖሚ ትስስር እንዲተገብሩም ጠይቋል። በጉባኤው ላይ ኢትዮጵያን ወክለው የተገኙት የንግድ ሚኒስትሩ አቶ ያዕቆብ ያላ ሲሆኑ ስለ የኢትዮጵያ ተሳትፎ ግን በኬንያ ባለሙሉ ስልጣን አምባሳደር ዲና ሙፍቲ ኢትዮጵያ በኢኮኖሚው እድገት ያላትን ተሞክሮ እንዲሁም ችግር ለጉባኤው አቀርባለች ብሏል። በጉባኤው ላይ ስለተነሳው ነጻ የንግድ ቀጠና ስምምነቶች የሚከተለውም ብሏል።
በኢኮኖሚ ረገድ ከጎረቤት ሀገሮች ጋር ለመተሳሰር በተለያዩ መድረኮችም የተለያዩ ስራዎች ሲሰሩ ቆይቷል። ለምሳሌ ከዚህ ውስጥ አሁን ካለንበት ሀገር ጋር የተለየ የኢኮኖሚ ትብብር አለ። ከኬንያ ጋር ቅድም አሁን እንዳልኩት በንግድ አብረው ለመስራት በርካታ ነገሮች ናቸው ያሉት። ለዚህ የሚያመቹ ለምሳሌ ነጻ ቪዛ ጉዳይ አለ። ከጅቡቲም ጋር እንደዚህ ተመሳሳይ ነገር ነው ያለው።
በሚቀጥሉ ተራት ቀናትም ጉባኤው በዝቅተኛ የእድገት ደረጃ ላይ የሚገኙት ሀገሮች ከዓለም ኢኮኖሚ ተጠቃሚ የሚሆኑባቸውን አጀንዳ ላይ ይወያያል። የተባበሩት መንግስታት የንግድና የእድገት ጉባኤ ዋና መቀመጫ ስዊዘርላንድ ጄኔቭ ሲሆን ከኒውዮርክና ከአዲስ አበባም የቅርንጫፍ ቢሮዎች አሉት።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ35 ደቂቃ ላይ እንገኛለን። ቀደም ሲል ከክሊቭላንድ ኦሃዮ ያወያየነው ባልደረባችን ሰሎሞን አባተ ድንገት አንዳንድ የቀሩ ነጥቦች ካሉት እንዲያስረዳን ወደ ኋላ ላይ እንመልሰዋለን። አሁን ግን የሰኞ ምሽት መደበኛ ቅንብር ስፖርት ሰሎሞን ክፍሌ ያዘጋጀዋል።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ኢትዮጵያ ለሪዮ ኦሎምፒክስ የመረጠቻቸውን የ43 አትሌቶች ስም ዝርዝር ይፋ አደረገች። 31ኛው ኦሎምፒያድ ሊጀመር የቀረው ጊዜ 3 ሳምንታት ብቻ ነው። ሩሲያ በ2014ቱ የሶቺ ክረምት ኦሎምፒክ በመንግሥት ደረጃ አበረታች መድኃኒቶችን ለአትሌቶቿ ትሰጥ እንደነበር አዲስ የወጣ ሪፖርት አጋለጠ። ባጭሩ የቱር ደ ፍራንስ ቢሲክሌት ውድድር ዜናም አለን። አብራችሁን ቆዩ። የኢትዮጵያ አትሌቲክስ ፌዴሬሽን በሪዮ ኦሊምፒክ በተለያዩ ርቀቶች የሚሳተፉትን አትሌቶች ስም ዝርዝር ይፋ አድርጓል። የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ተከታትሏል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ከትልልቆቹ ኮፓ አሜሪካ እና የአውሮፓ እግር ኳስ ዋንጫ ተከትሎ ግዙፉ የዓለማችን ሁሉ አቀፍ የስፖርት ውድድር የሚካሄድበት 31ኛው የሪዮ ኦሎምፒክ ከጥቂት ቀናት በኋላ ይቀጥላል። ከሐምሌ 29 እስከ ነሐሴ 15 ቀን ለ16 ቀናት የዓለም ሕዝብ ዓይንና ጆሮ ትኩረቱን የሚያደርግበት የሪዮ ኦሎምፒክ ተቃርቧል። ሀገሮች ለዚህ ውድድር ከምንም በላይ ትኩረት ሰጥተው ተወዳዳሪዎቻቸውን ሲያዘጋጁ ቆይተዋል። ከተወዳዳሪ አትሌቶች ብዛት የበለጠም የመገናኛ ብዙሀኑ የስፖርት ዘጋቢና ቀራጺ ጋዜጠኞች መሆናቸው ታውቋል። የስፖርት ጋዜጠኞች ብዛት 25,000 የደረሰ ሲሆን ከ206 ሀገር የተወጣጡ የኦሎምፒክ ሚኒማ መስፈርት ያሟሉ ከ10,500 በላይ ተወዳዳሪዎችም በ42 የስፖርት አይነት ሊወዳደሩ ይጠበቃል። እንግሊዝ ብቃት ባላቸው ስፖርተኞቿ ከሪዮ ኦሎምፒክ 47 ሜዳሊያ ለመሰብሰብ እቅድ መንደፏን ሰሞኑን አስታውቃለች። በቅርባችን ጎረቤት ኬንያም ላለፉት 2 ኦሎምፒኮች ያስመዘገበችውን ስኬት ለማስጠበቅ 50 የሪዮ ኦሎምፒክ ተወዳዳሪዎቿን ይፋ አድርጋ ስትዘጋጅ መቆየቷን ገልጻለች። እዚህ በኢትዮጵያ በኩልም ለሪዮ ኦሎምፒክ ይመጥናሉ የተባሉ ተወዳዳሪዎችን ለስምንት ወራት ሲዘጋጁ ከቆየ በኋላ በመጨረሻ በተደረገ ምርጫ 43 አትሌቶች ተመርጠዋል። ፌዴሬሽኑ ለመገናኛ ብዙሀን ለህዝብ አሰሙልኝ ብሎ በላከው መግለጫ መሰረት ወንዶች ማራቶን አትሌት ደሚ ብርሃኑ፣ አትሌት ተስፋ አበራና አትሌት ፈይሳ ሌሊሳ በተወዳዳሪነት ሲመረጡ አትሌት ሌሊሳ ደሲሳ በተጠባባቂነት ተይዟል። በተመሳሳይ ርቀት ሴቶች ደግሞ አትሌት ትግስት ቱፋ፣ አትሌት ማሬ ድባባና አትሌት ትርፌ ጸጋ በተወዳዳሪነት ተይዘዋል። አትሌት አበሩ ከበደ ተጠባባቂ ናት። በ10,000 ሜትር ወንዶች አትሌት ይገረም ደመላሽ፣ አትሌት ታምራት ቶላ፣ አትሌት አባዲ እንዳየ ተወዳዳሪዎች ናቸው። ኢብራሂም ዴላን ተጠባባቂ ነው። በዚሁ ርቀት በ10,000 ሜትር ማለት ነው አትሌት አልማዝ አያለ፣ አትሌት ገለቴ ቡርቃና አትሌት ጥሩነሽ ዲባባ ተወዳዳሪ ናቸው። ነጻነት ግዴታ ተጠባባቂ ናት። በ5,000 ሜትር ወንዶች አትሌት ሙክታር ኢድሪስ፣ አትሌት ደጀን ገብረ መስቀል፣ አትሌት ሀጎስ ገብረ ህይወት ተወዳዳሪ ናቸው። በሴቶች 5,000 ሜትር ደግሞ አትሌት አልማዝ አያለ፣ አትሌት ሰንበሬ ተፈሪ፣ አትሌት አባብል የሻለፍ ተወዳዳሪዎች ሲሆኑ ጥሩነሽ ዲባባ ተጠባባቂ ነች። በ3,000 ሜትር መሰናክል ወንዶች ደግሞ አትሌት ታፈሰ ስቦቃ፣ አትሌት ጫላ ባይሉ፣ አትሌት ኃይለማርያም አማረ ተወዳዳሪዎች ናቸው። ብርሃኑ ጌታሁን በተጠባባቂነት ተይዟል። በሴቶች 3,000 ሜትር መሰናክል አትሌት ሶፊያ አሰፋ፣ አትሌት ህይወት አያሌው፣ አትሌት ቴነሽ ቢሮ ተወዳዳሪ ናቸው። ወይንሸት አምሳ ተጠባባቂ ናት። በ1,500 ሜትር ወንዶች አትሌት አማን ወጤ፣ አትሌት መኮንን ገብረመድህን፣ አትሌት ዳዊት ወልዴ። በተመሳሳይ ርቀት ሴቶች ደግሞ 1,500 ማለት ነው አትሌት ገንዘቤ ዲባባ፣ አትሌት ዳዊት ስዩምና አትሌት በሳዶ ለተወዳዳሪነት ተመርጠዋል። ጉድፋ ጸጋዬ ተጠባባቂ ናት። በሴቶች 800 ሜትር አትሌት ሀብታም አለሙ፣ አትሌት ጉድፋ ጸጋዬ፣ አትሌት ትዕግስት አሰፋ ተወዳዳሪዎች ናቸው። በተመሳሳይ ርቀት ወንዶች ግን ሚኒማ ያሟላው አንድ አትሌት ብቻ በመሆኑ አትሌት መሐመድ አማል ብቻ ነው። በመጨረሻም ረጅም ርቀት አሰልጣኝ ሁሴን ሸቡና አሰልጣኝ ሀጂ አዲሎ በአሁኑ ጊዜ በከፍተኛ ሙቀት መኖሩን ከግንዛቤ አስገብተን በኢትዮጵያ ሙቀት ባለባቸው አካባቢዎች ላይ እየሄድን ልምምድ እናሰራለን ብለውኛል። በእኔ በኩል ያለው የሆነው ሰለሞን አመሰግናለሁ።
እኔም አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ወደ ሞስኩ እንዝለቅ። ሩሲያ በ2014 የሶቺ ክረምት ኦሊምፒክስ በመንግሥት ደረጃ የተዘረጋ የአበረታች መድኃኒት ፕሮግራም ታካሄድ እንደነበር አንድ አዲስ ይፋ የሆነ ሪፖርት አጋልጧል። የዓለም የጸረ አበረታች መድኃኒት ተቆጣጣሪ ኤጀንሲ መመሪያ መሠረት የተካሄደው ምርመራ የደረሰበት ውጤት የሩሲያ ስፖርት ሚኒስቴር አትሌቶቹ የሰጡትን የሽንት ምርመራ ናሙና በቀጥታ ይቆጣጠርና ከበላይ ሆኖ አሳሳች ሪፖርት እንዲሰጥ ያደርግ ነበር ይላል ኮሚሽኑ። በዚሁ ሪፖርት መሠረት በሩሲያ የቀድሞው የብሔራዊ ጸረ አበረታች መድኃኒት ላቦራቶር ኃላፊ የቀረበውን ክስ መርምሯል። ኃላፊው ግሪጎሪ ሮድቼንኮቭ እንደ ገለጹት ከሆነ ከኦሎምፒክ ውድድሩ ቀደም ብለው በአስርታት ለሚቆጠሩ አትሌቶች አበረታች መድኃኒቱን ሰጥተዋል። የሩሲያ ደህንነት ጥበቃ መሥሪያ ቤትም በዚህ ረገድ እንደረዳቸው ገልጸዋል። የመርማሪ ኮሚሽኑን የመሩት የካናዳው የሕግ መምህርና የስፖርት ጉዳዮች ጠበቃ ዶክተር ሪቻርድ ማክላረን በደረሱበት ድምዳሜ ሙሉ እምነት እንዳላቸው አስረድተዋል። በመጨረሻም ቢሲክሌት። ሁለተኛ ሳምንቱን የያዘው ቱር ደ ፍራንስ ከውድድሩ 16ኛ ደረጃ ላይ ደርሷል። ጠቅላላ ውድድሩ የፊታችን እሁድ ያበቃል። እንግሊዛዊው ክሪስ ፍሩሜ ለመጀመሪያ ጊዜ እንደ አውሮፓውያን ዘመን አቆጣጠር በ2015 ሁለት ቱር ደ ፍራንስ ውድድሮችን ያሸነፈ ሲሆን ዘንድሮ ሦስተኛውን ለማግኘት አልሟል። ሌላው ሁለቴ ባለድሉ አልቤርቶ ኮንታዶር 9ኛው ደረጃ ላይ አቋርጦ ከወጣ በኋላ አሁን ዋናው የእንግሊዛዊው ተቀናቃኝ የኮሎምቢያው ኔሮ ኩንታና ብቻ ነው። የቲም ስካይ ቡድን አባል ጌረንት ቶማስም የሀገሩን ተወላጅ ፍሩሜን ለመርዳት የተቻለውን ሁሉ እንደሚያደርግ ቃል ገብቷል። በ16ኛው ደረጃ ከባድ ፉክክር ላይ ምንም እንኳ ቀኑን ሙሉ ቀድሞ ሲገፋ የዋለው ቶኒ ማርቲን የተባለው ጋላቢ ቢሆንም አቀበቱ ላይ የ21 ሴኮንዶችን ልዩነት ፈጥሮ ነጥብ የሰበሰበው ግን ጁሊያን አላፊሊፔ ነው። በአሁኑ የቱር ደ ፍራንስ ኢትዮጵያዊው ጋላቢ ጽጋቡ ግርማይ ለመጀመሪያ ጊዜ በመሳተፍ ታሪክ መሥራቱ ተዘግቧል። የ24 ዓመት ዕድሜ ያለው ወጣት ጽጋቡ የተሰለፈው ላምፕሬ ሜሪዳ በተሰኘው ቡድን ሲሆን ባለፈው ዓመት በጂሮ ዲታሊያ፣ ከዚያ በፊት ደግሞ ቬልታ አኤስፓኛ ተሳትፏል። ትልቁ ሕልሙ ግን በፈረንሳዩ ቱር ደ ፍራንስ መሳተፍ ነበር። ተሳክቶለት ገብቷል። አጠቃላይ የመጨረሻ ውጤቱንና ደረጃውን ተከታትለን ወደፊት ለማቅረብ እንሞክራለን። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አፍሪካ ነክ ርዕሶች ኢትዮጵያ ውስጥ በአሁኑ ወቅት የደሞዝ ክፍያና የኑሮ ውድነት አለመመጣጠንን በሕዝቡ ላይ ከባድ ችግር እንዳስከተለ እንደሆነ በተለይም በአዲስ አበባ ያለው የቤት ኪራይ ውድነት ከሰራተኞች አማካይ ደሞዝ የበዛ መሆኑን ባለፈው ቅዳሜ በተላለፈ የመጀመሪያ ክፍል ውይይት ተገልጧል። ዶክተር አየለ በከሬና ዶክተር የራስ ወርቅ አድማሴ መፍትሄ ሊሆን ይችላል የሚሉትን አቅርበዋል። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት፣ ዶክተር አየለ በከሬ ደግሞ ከመቀሌ ዩኒቨርሲቲ የታሪክና የባህል ጥናቶች ክፍል ሲሆኑ ያነጋገረቻቸው አዳነች ፍስሐዬ ነች። ዶክተር የራስ ወርቅ አስተማሪዎችም ሆኑ ሌሎች አንዳንድ ጥቅማ ጥቅሞች እንዲያገኙ ማደረጉ ሊያበረታታቸው እንደሚችል ጠቁመው ከሙያቸው ጋር ተያያዘ ጥንትን ምርምርን ሰርተው እንዲጠቀሙ ማድረግም ሊረዳ እንደሚችል በማስረዳት ይጀምራሉ።
የኮንሰልተንሲ አይነት ተጨማሪ ገቢ ሪሰርች ሰርተው ከሙያቸው ጋር የተያያዘ ሌላ ንግድ ሳይሆን ወይም ደግሞ ፈተና እያባዙ መሸጥ ሳይሆን ለምሳሌ የአማርኛ ቋንቋ አስተማሪ የሆነ ከዛው ጋር የተያያዘ የሶሲዮሎጂስት የሆነ ከዛው ጋር የተያያዘ ከሙያው ጋር የአማካሪ ስራ ኮንሰልተንሲ ወይም ደግሞ ጥናት ቢሰራ እንደው ለሚሰራው የማስተማር ስራ ጥሩ ግብአት ይሆናል። ተማሪዎችንም በዛ ውስጥ ሊያሳትፍ ይችላል። ስለዚህ ይሄ በመሰረቱ መጥፎ አይደለም። ግን የበለጠ ጠቃሚ እንዲሆን ደሞዙን ጨምሮ ከፍ አድርጎ ጨምሮ ሌሎች ዩኒቨርሲቲዎች ለምሳሌ በአውሮፓና በመሳሰለው እንዳለው የኮንሰልተንሲውን ገቢ ለዩኒቨርሲቲው ማድረግ ይቻላል። በሌላ አነጋገር እሱ በትርፍ ጊዜ የምንለውን ስራ በመደበኛውን ጊዜው ጭምር ሰርቶ ገቢ ያመጣል። ደሞዝ ከፋዩ ዩኒቨርሲቲ ወይም መንግስት ደግሞ በመደበኛ ሰራ ይህንን የምክር አገልግሎት ሰጠ አልሰጠ ሳይል በመደበኛ ከፍ ያለ ደሞዝ ይከፍለዋል። በዚህ አይነት እንግዲህ ይሄ ትርፍ ስራ ወይም የውጭ ስራ መሆኑ ቀርቶ የውስጥ ይሆናል እና ሰውየውም ከሀገር እንዲወጣ ወይም የማስተማርን እና የምሁር ስራን እንዳይተው እየረዳ፣ በሌላ በኩል ግን አካሄዱ ስነ ምግባራዊ የሆነ አካሄዱ ምሁራዊ የሆነ ጠቀሜታውን በሙሉ ለምሁራዊ ስራው የተስማማ እንዲሆን የሚያደርግ ይመስለኛል። ይሄንን ግን ለማድረግ ቢሮክራቲክ የሆነ አሰራር በዩኒቨርሲቲዎቹ በአሁኑ ጊዜ ሰፍኖ የሚገኘው መቆም አለበት። በአሁኑ ጊዜ በዩኒቨርሲቲ በኩል እኔን ጥናት አካሂድ ብባል አልፈልግም ነው የምለው። ምክንያቱም ብዙ ጊዜ እንደዛ በሰራሁበት ጊዜ ሂሳብ የማወራረዱ ነገር፣ መኪና የማግኘቱ ነገር፣ ወረቀት የማግኘቱ ነገር፣ ሰው የመቅጠሩ ነገር ያ ራሱ ትልቅ ስራ እየሆነብን ስለሚያስቸግረን በዩኒቨርሲቲ በኩል መስራትን እንሸሸዋለን፣ እንፈራዋለን። ይሄንን እንዳንፈራው ደግሞ አንዳንድ እርማቶችና ማስተካከሎች ሊደረጉና ቅድም ያልኩት አይነት የምክር ስራውን ወይም የጥናት አገልግሎቱን ባለቤትነት ዩኒቨርሲቲዎቹ ሊወስዱና የእነሱን ሰራተኞች አስተማሪዎቻቸውን፣ ተመራማሪዎቻቸውን በቋሚነት ቅድም ዶክተር አየለ ያሉት አይነት ጠቀም ያለ ገንዘብ ሊከፍላቸው ይገባል።
በመጨረሻ እንግዲህ ሁለታችሁም መንግስት ደሞዝ መጨመር ይኖርበታል የሚለውን አንስታችኋል። ለመሆኑ መንግስት አቅም አለው ደሞዝን ደህና ሰራተኞቹን፣ ሐኪሞቹን፣ አስተማሪዎችን በሚያረካ መንገድ ለመጨመር የሚችልበት አቅም አለው? ዶክተር አየለ።
እኔ አቅም አለው ነው የምለው። በቀጥታ አነጋገር አቅም አለው፣ አቅሙ እያደረ ነው። ቅድም እንደተባለው ጥራት እኮ ካለ የምናመርታቸውም ምርቶች በጥሬ ወደ ውጭ ከመላክ እነዛን ወደ ተለያዩ ፕሮሴስ አድርገን ብንሸጣቸው የበለጠ ገቢ እናገኛለን። እና እንደምናየው ዶክተር የራስ ወርቅም ከኔ ጋር ሊስማሙ ይችላሉ ብዬ ገምታለሁ፣ የአገራችን ኢኮኖሚ እኮ እያደገ ነው የሚሄደው፣ በጣም እያደገ ነው የሚሄደው። እና ደሞዝ በመቀነስና ሰራተኛውን ብዙ ተጽዕኖ ኖሮበት ደስተኛ ሳይሆን በማስቆም እኮ አገሪት ልታድግ አትችልም። አገር ልታድግ የምትችለው ሰራተኛው ደስተኛ ሲሆን፣ በሚያገኘው ደሞዝ እቃ ለመግዛት ሲችል፣ ሊያሳድግ ሊያስተምር ሲችል በዛ ሁኔታ ነው። ዋና እኮ የሀገር ሀብት ህዝብ ነው። ኢትዮጵያ ደግሞ ቀላል ሀገር አይደለችም። ኦልሞስት አሁን 100 ሚሊዮን ህዝብ ያለባት ሀገር ናት። እና እንደኔ ግምት ካሁን ባየሁት ሁኔታ መንግስት በትክክል ቅድም ዶክተር የራስ ወርቅ እንዳሉት ከፍተኛ ደሞዝ ለመጨመር አቅም አለው ብዬ ነው የምሟገተው።
ዶክተር የራስ ወርቅ በዚህ ላይ የሚሉት ካለ?
እኔም እንደሱ ነው የምለው። የሀገራችን ኢኮኖሚ እያደገ ነው። ይሄ በሀገሪቱ አመታዊ ባጀት እና በመሳሰለው ይንጸባረቃል። ነው ቅድሚያ የመስጠት ጉዳይ ነው። ለትምህርት ጥራት ቅድሚያ ከሰጠን፣ ለትምህርት ጥራት ደግሞ ከሚያስፈልጉት አንዱ ዋናው እና ብቸኛው አይደለም ግን አንዱ የመምህራንን የኑሮ ሁኔታ ማሻሻል ከሆነ እንደዚህ አይነቱን እርምጃ መውሰድ ያስፈልጋል። ይቻላልም። በአሁኑ ጊዜ አንድ ነጋዴ የእሱን የንግድ ፓርትነሮች የጋበዘበትን ገንዘብ ይቀንሳል፣ ወጪ ይቀንሳል፣ ከታክስ ላይ የመኪናውን ቤንዚን ታክስ ላይ ይቀንሳል። አንድ አስተማሪ ግን ተማሪን ያማከረበትን የሞባይል ወጪ ሊቀንስ አይችልም። ወይም ደግሞ ተማሪውን ለማማከር በእሁድ ቀን ከቤቱ ተነስቶ 20 ኪሎ ሜትር ነቶ ዩኒቨርሲቲው ግቢ ደርሶ ተማሪውን አማክሮ የሚመነስበትን ቤንዚን አይቀንስም። በጣም የሚገርመው ልክ አስተማሪው እንደ እንጀራ ልጅ ነው የሚታየው። እንደዛ መሆን የለበትም። ፍትሃዊ የሆነ አሁን ለምሳሌ ቅድም እኔ ከታክስ ነጻ መኪና ቢያስገቡ አልፎ አልፎ በሰባት ዓመት እንኳን እንዴ ስል ያንን መኪና እኮ የሚጠቀመው አስተማሪው ለራሱ ብቻ አይደለም፣ ለራሱ ጉዳይ፣ ለቤተሰቡ ጉዳይ ብቻ አይደለም። ወደ ስራ የሚሄድበት፣ ለማማከር የሚሄድበት፣ አንዳንድ ጊዜ ተማሪውን መረጃ አንሰጥም ያሉትን ባለስልጣኖች አናግሮ እነሱን ኮንቪንስ ለማድረግ የሚንቀሳቀስበት፣ ኢንተርቪው ለመስጠት የሚሄድበት እና የመሳሰለው ነው። ስለዚህ እነኚህ ነገሮች በልዩ ልዩ መንገድ መታሰብ አለባቸው።
ዶክተር የራስ ወርቅ አድማሴ፣ ዶክተር አየለ በከሬ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እድሉ ስለተሰጠን እናመሰግናለን።
እናመሰግናለን። እኔም ደግሞ ዶክተር አየለ በከሬን በመጽሐፋቸው አውቃቸዋለሁ። አንዳንድ ጊዜም በቴሌቪዥን በሬዲዮ ሰምቻቸዋለሁ። በተለይ የጻፉት ኢትዮፒክ የሚል መጽሐፍ አይደለም በሚመለከት በጣም የማደንቀው ጽሑፋቸው ነው እና አሁን ደግሞ አብሬያቸው ለመወያየት እድል ስላገኘሁ በጣም ደስተኛ ነኝ። አመሰግናለሁ። ዶክተር አየለ እንግዲህ በቢራ እንቀጥላለን ግንኙነታችን። ታዳምስ ቦት እንወስዳለሁ።
እሺ።
አድማጮች አሁን ወደ መጨረሻው ቅንብር ነው የምንሻገረው። የመጨረሻ ልበል እንጂ ታዲያ ወደ ክሊቭላንድ የሚወስደን አጭር የስልክ መስበር ከሰለሞን ጋር ይኖረናል። በዓለም ዙሪያ ለኤች አይ ቪ ኤድስ የሚጓለጠው ሕዝብ ቁጥር አሁንም አሳሳቢ ነው ይላል የዓለም አቀፉ የኤች አይ ቪ ፕሮግራሞች ዘገባ። አሁንም በርካታ አፍሪካውያን ለቫይረሱ ይጋለጣሉ። ከ78 ሚሊዮን በላይ ሰዎች ከቫይረሱ ጋር በሚኖሩበት ዓለም የመድኃኒት እጥረት በአንዱ ምክንያትነት ተገልጧል። በደቡብ አፍሪካ ደርባን ቀደም ብለን በሌላ ዘገባ እንደጠቆም ነው ከዛሬ ጀምሮ የኤች አይ ቪ ኤድስ ዓለም አቀፍ ጉባኤ እየተካሄደ መሆኑ ይታወቃል። በኢትዮጵያ የጤና ጥበቃ የፌዴራል መከላከያ መቆጣጠሪያ ጽህፈት ቤት ምክትል ዋና ዲሬክተር አቶ አለሙ አኖ የመቅድም ኢትዮጵያ ማህበር በዚህ ዓለም አቀፍ ስብሰባ ከሚሳተፉ ኢትዮጵያውያን ውስጥ ናቸው። ምን አስተያየት ይኖራቸው ይሆን? መስታወት አራጋው አነጋግራቸዋለች።
በአብዛኛው የቫይረሱ መስፋፋት የሚታየው በመካከለኛ ገቢ የሚተዳደሩ ሀገሮች ላይ ነው። የዓለም አቀፉ ግሎባል ፈንድ ዘገባ አሳሳቢ ጉዳይ ነው ብሎ እንዳስቀመጠው 37 ሚሊዮን የሚሆኑ ኤች አይ ቪ በደማቸው ከተገኘባቸው ሰዎች ውስጥ 19 ሚሊዮኑ በደማቸው ውስጥ ቫይረሱ መኖሩን የማያውቁ ናቸው። እኒህ ሰዎች ባለማወቃቸው ምክንያት ለቫይረሱ መስፋፋት አስተዋጽኦ ይኖራቸዋል ተብሎ ተፈርቷል። በኢትዮጵያ በአሁኑ ጊዜ በኤች አይ ቪ ዙሪያ ያለውን ሁኔታ አስመልክቶ የመቅድም ኢትዮጵያ ብሔራዊ ማህበር ዋና ስራ አስኪያጅ አቶ መንግስቱ ዘመነ ሲናገሩ
የተወሰነ ጊዜ በጣም ጥሩ ሁኔታ ላይ ነበር። አሁን ግን የመዘናጋት ሁኔታ በጣም ስላል እያለ አሁን በአንዳንድ አካባቢዎች በጣም አንዳንድ ኮት ወሪያዎች ላይ ቫይረሱ አግሬሲቭ እየተነሳ ነው። አዳዲስ ድርጅቶች እየተከሰቱ ናቸው። እኛም እንደ መቅድም እንደ ማህበርም አሁን አዳዲስ ቫይረስ ያዙ ሰዎች ወደ እኛ ይመጣሉ። ቁሟል ማለት አይደለም። ከበፊቱ ግን በጣም የተሻለ ነው። ግን አሁንም አለ። ዋይ ኖት አንድ ሰው ወር ካለ አለ ቫይረሱ ማለት ነው። ስርጭቱ አለ፣ አልቆምም ማለት ሀገራችን ደግሞ በአንዳንድ አካባቢ በጣም በሚያስፈራ ሁኔታ ነው ያለው።
የት አካባቢ ነው?
በተለይ ጋምቤላ አካባቢ፣ በአዲስ አበባችንም ቢሆን ስርጭቱ በጣም ዝቅተኛ ግምት የሚሰጠው አይደለም። በመንግስት ሚዲያዎችም እንደሚነገረው እና በመንግስት ኃላፊዎችም እንደሚነገረው ዝቅተኛ ግምት የሚሰጠው አይደለም ያለው እንትን ሁኔታ ቫይረሱ አሁንም አዲስ በአዲሶች ላይ እየታየ መሆኑን መረጃዎች እየወጡ ናቸው። ስለዚህ ይሄ ምንድነው ያመጣው መዘናገታችን እና በተከታታይ የሆነ እንግዲህ ባህሪ ለውጥ ለማውጣት በጣም ሶሪ ባህሪ ለውጥ አምጥቶ ይህንን እንዲከታተል ለማድረግ ተከታታይ የሆነ ስራ ያስፈልገው። ዝም ለአንድ ጊዜ ሰርተነው እንደዚህ የምናቆመው አይደለም። የተያዘውም ሰው እኮ ሰው ነው። ያንን ባህሪው መቀየር ሊያቅተው ይችላል። እና ስለዚህ ወልምበት አሁንም ቫይረሶች እየተከሰቱ አዲስ ቫይረሶች እየተከሰቱ ናቸው እየመጡ ናቸው ወደ ማህበራችን እየመጡ ናቸው።
የሚከሰተውን ሞት 70% ለመቀነስ እንዲሁም ከእናት ወደ ልጅ የመተላለፍ እድልን 65% ለመቀነስ የተያዘውን እቅድ በሚገባ እየተወጣን ነው ያሉን አቶ አለሙ አኖ በኢትዮጵያ ጤና ጥበቃ የፌደራል ኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተር ናቸው።
በኤችአይቪ የመያዝ ምጣኔ ከነሱ ቢሆንም በየአመቱ ለምሳሌ በእኛ ሀገር 21000 አካባቢ ነው አመታዊ በኤችአይቪ የመያዝ ሁኔታ የሚታየውና ይሄኛው ደግሞ በአብዛኛው የኛ በእኛ ሀገር ከ19 እስከ 24 አመት እድሜ ያሉ ወጣት መድሜ ላይ የሚታዩ ናቸውና እንግዲህ ዳታው ባለም አቀፍ ደረጃ ሲጠናቀር አጉራማይነቱ የተለያየ ሊሆንና ወደ አንድ አካባቢ ሊያጋድል ይችላል። ነገር ግን ትልቁ እኛ ደግሞ ዋናውን በመስራት የሚያለብን የተገኘውን ውጤት የማስጠበቅ ኤችአይቪ ከእናት ወደ ጽንስ ወይም ልጅ የመተላለፍ ጉዳይ ብዙ ሀገሮች እንግዲህ ኤሊሚኔት እያደረጉ ነው። ለዛ ከሌሎች ሀገሮችም የተገኘውን ተሞክሮ ወደ ራሳችን ቀምረን በመውሰድ የመስራቱን ስራ ነው። ይህንን የማስጠበቅ ጉዳይ ነው የሚጠበቅብንና ያ ነው። እንደገና ደግሞ ምንድን ነው በኤችአይቪ ቫይረስ በደማቸው ውስጥ የተገኘ ወገኖች ያው የጸረ ኤድስ ሕክምና አገልግሎት ተጠቃሚ ስለሚሆኑ አሁንም አጠቃላይ የኤችአይቪ ቫይረስ በደማቸው ውስጥ ያለ ወገኖች ቁጥር ሊጨምር ይችላል። ምክንያቱም ያው መድኃኒት እየወሰዱ የመኖር ሁኔታ ህይወታቸው ተሻሽሎ የመኖር እድሉንም ስለሚያሰፋና ከቁጥር ውስጥ ስለሚገቡ ያው ቁጥሩን ከፍ ሊያደርጉት ይችላሉ። እንደዚሁም ደግሞ ምንድነው አጠቃላይ አሁን እንግዲህ በደብሊውኤችኦ የዓለም ጤና ድርጅት አቅጣጫ መሰረት ፔስቴንድ ስታርትን ያው ኦልሞስት እየጀመርን ያለንበትና በማንኛውም ወቅት ኤችአይቪ በደም ውስጥ የተገኘ ሰው የጸረ ኤድስ ሕክምና አገልግሎት ተጠቃሚ እንዲሆን የሚያስችል ስትራቴጂ ነድፈን ነው እየሰራን ያለነውና ከዚህ አንጻር እንግዲህ ያው ሌሎች ሀገሮች የደረሱበትን አጠቃላይ ኤሊሚኔሽን ስቴጅ እንደርሳለን የሚል ሁኔታ አለ። በሚቀጥሉት 12 ዓመታት ውስጥ
ቫይረሱ በደማቸው የተገኘባቸው ሰዎች መድኃኒት እንደሚያስፈልጋቸው ቀድመም ጠቅሰውልኛል እና ይሄ የመድኃኒት ክፍፍሉ ምን ይመስላል እንደው ባጭሩ ቢነግሩኝ በኢትዮጵያ ያለውን
አጠቃላይ። በዚህ በተለይ እንግዲህ ያው ፕሮግራም ቤዝድ መድኃኒቶች ነው ለዚህ ለጸረ ኤድስ ሕክምና አገልግሎት የሚውሉ መድኃኒቶች እጥረትም የለብንም። በሎጂስቲክ ማኔጅመንት ላይ ያው ሊከሰቱ የሚችሉ ችግሮች ከመከሰት በቀር ግን ምንም አይነት ጉድለትም የሌለብን ነው። ምክንያቱም በቂ የመድኃኒት በጀትም አለ፣ የመግዛት አቅሙ የማከፋፈል አቅሙም አለ። ሁሉም የዚህ የጸረ ኤድስ ሕክምና አገልግሎት የሚሰጡ ተቋሞቻችን ያንን አገልግሎት ለመስጠት የሚያስችላቸው መድኃኒቶች አሏቸው።
ቫይረሱ በደማቸው መኖሩን የማያውቁትና መድኃኒትና ሕክምና በወቅቱ ማግኘት ያልቻሉት ባለማወቅ ወደ ሌሎች ሰዎች ቫይረሱን ያስተላልፋሉ የሚል ስጋት ከፍተኛ ነው። በዛሬው ዕለት የተከፈተውና አርብ የሚጠናቀቀው በደቡብ አፍሪካ ደርባን የሚካሄደው የዓለም አቀፉ የኤችአይቪ ኤድስ ኮንፈረንስ በዚህ ጉዳይ ላይ በስፋት ይነጋገራል ተብሎም ይጠበቃል።
አድማጮች መስመራችንን ከሰለሞን አባተ ጋር አገናኝተናል። ክሊቭላንድ ኦሃዮ ሰለሞን ተሰማለ?
ሰለሞን ተመልሰሃል?
ሰለሞን ተመልሰናል።
እሺ እንኳን ደህና መጣችሁ።
መልካም መልካም። ትጥቅህን አሳምራሃል እርግጠኛ ነኝ። እስቲ ስለ ጦር መሳሪያ ቅድም ስላወራህ ነው ትጥቅህን አሳምራሃል ወይ ምልህ። ለማንኛውም እሱን ሰሞኑን እናወራለን። የዛሬ ዋና ዋና ተናጋሪዎችን ዘርዝርልኝ።
እሺ እንግዲህ ባጭሩ ላርግላችሁ። ሜላኒያ ትራምፕ የዶናልድ ትራምፕ ልጅ፣ የኦሃዮ ሴኔተር ጆኒ ኤርነስት፣ የድሮ የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ፣ የሞንታና እንደራሴ ራያን ዚንክ፣ የቴክሳሱ የቀድሞ ገዢ የእሳቸው ተፎካካሪ የነበሩት ሪክ ፔሪ፣ እንደዚሁም ቤንጋዚ ላይ ልጃቸው የተገደለባቸው ሻን ስሚት የሚባል ልጃቸው የተገደለባቸው እናት ፓት ስሚት ንግግር ያደርጋሉ። በአጠቃላይ ግን በዚህ ጉባኤ ላይ በጣም ብዙ ተናጋሪዎች ናቸው ያሉት እስከ ሐሙስ ድረስ። እንግዲህ ዛሬ ቅድም ከዘረዘርኩት ሌላ እንደ ቴድ ክሩዝ አይነት፣ ማይክ አካቢ፣ ፖል ራያን የተወካዮች ምክር ቤቱ አፈ ጉባኤ፣ የሴኔቱ የአብላጫ መሪ ሚች ማኮኔል፣ ቤን ካርሰን፣ ኒውት ጋንግሪች፣ ቲፋኒ ትራምፕ፣ ክሪስ ክሪስቲ፣ ኬቨን መካርቲ የምክር ቤቱ የአብላጫ መሪ፣ እነዚህ ሰዎች ይናገራሉ።
በጣም ጥሩ ነው።
መልካም ሰለሞን። እንግዲህ ሳምንቱን በሚዘልቀው ጉባኤ የተናጋሪዎቹ ማንነት፣ በፓርቲው ያላቸው ስፍራ የጉባኤውንም መንፈስ የሚያመላክት ይመስላል። እንደው በዋናነት ሊነገር የሚችል መሰንበቻውን በሚኖሩ ዝግጅቶች ጎልቶ የሚታይ የሚነገር ነገር ካለ በእሱ የዛሬውን እናጠቃል።
አሁን እንግዲህ እንደምታስታውሱት የዶናልድ ትራምፕ መሪ ቃል አሜሪካን መልሰን ታላቅ እናድርግ ነው። እያንዳንዱ ቀን አሁን የሪፐብሊካን ፓርቲው ያዘጋጀው ጉባኤ ከዛ የተቀዳ ነው የሆነውና የዛሬው የአሜሪካን ደህንነት መልሰን እናስጠብቅ የሚል ነው። የነገው የማክሰኞው አሜሪካን መልሰን ወደ ስራ እናስገባ የስራ ድሎችን እናስፋ የሚል ነው። የረቡዑ ደግሞ አሜሪካን እንደገና መሪ እናድርግ ቀዳሚ እናድርጋት የሚል ነው። የሐሙሱ ዶናልድ ትራምፕ የእጩነታቸውን ንግግር መቀበላቸውን ንግግር የሚያደርጉበት አሜሪካን መልሰን አንድ እናድርግ የሚል ነው። አሜሪካ ተበታትናለች ተከፋፍላለች ብሎ ነው የሚያስቡት።
መልካም ሰለሞን፣ መሰንበቻውን በሙሉ መላልሰን እናገኛለን። እንዲሁም በፌስቡክ በቀጥታ በሚሰራጨው ስርጭት እናመሰግናለን። ለምሽቱ መልካም ቀን።
መልካም ምሽት ለእናንተም ለአድማጮችም።
መልካም አድማጮች፣ የምትከታተሉት ከዋሽንግተን ዲሲ 19 በ22ና በ25 ሜትር ባንድ ያስተላለፍነውን ስርጭት ነበረ። ያስተናገርናችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከዋና አዘጋጅዋ ትዝታ ብላቸው እንዲሁም ከተቀሩ ባልደረቦቻችን ጋር
ከሰሎሞን አባተም ጭምር
ሰለሞንም ሙሉ ስርጭታችን ብለዋል። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.